በዚህ ርዕሰ ጉዳይ የእግዚአብሔርን ቃል አብረን እየተማማርን አለን። ይታረርቶናል አምና ነው የጀመርነው። እንግዲህ እንደ እግዚአብሔር ፍቃድ ዛሬ ጨርሰን የዛሬ ሳምንት ማጠቃለያ እናረጋግለታለን። ክብር ለእግዚአብሔር ይሁን። ስንቶቻችን ከተማርነውስ ምን ያህል እንደምናስተውስ አላቅም። ያው የተቆራረጠም ስለሆነ አንዳንዴ አከታታይ ያስተምራሉ፣ አንዳንዴ በመሃል ለወራትም ልጠፋ ይችላል። ምንም ይሁን ምን ግን ትምርቱን ተቀርቶ ተቀመጠ አለ። እዚህ ጋርም ዛሬ ማቴሪያል ማዘጋጅቻለሁ። የዛሬ ሳምንት አብረን ነው የምንሰብከው። ዝም ብሎ አስተምሮ ብቻ መሄድ ይቆማል ተባብለናልና የተወሰነ ማቴሪያል ለማዘጋጀት ሞክሬያለሁ። ምንድነው ያረኩት? የእያንዳንዱን ክፍለ ጊዜ ዋና ፍሬ ነገሮችን ወይ በጥያቄ መልክ ወይም ደግሞ ለማሰብ በሚያመች መልክ አርቄያለሁ። የመጽሐፍ ቅዱስ ክፍሎችም በዛ ሬሰ ጉዳይ ላይ ጥቅም ላይ ያዋሉትን ጥቅሶች ሁሉ አውጥቻለሁ። በጣም ብዙ ስለሆነ እንግዲህ ዛሬ 16ኛ ክፍል ወይም 16 ሰዓት ነው። አንድ ላይ በጻፍ ትልቅ መጽሐፍ የሚወጣው ነገር ነው ማለት ነው ዞሮ ዞሮ። ስለዚህ አሁን ዛሬ እንጨርሰዋለን። ነገር ግን ለሚቀጥለው ጊዜ ማድረግ የሚገባንን እነግራቸዋለሁ መጨረሻ ላይ ማለት ነው። ክብር ለእግዚአብሔር። ስለዚህ ሐሳባችንን ሰብሰብ አድርገን ዛሬ የምር አሳጥራለሁ። ከተቻለ 30 ደቂቃ ባልበለጠ ጊዜ ውስጥ ለመጨረስ ሞክራለሁ። ሰዓቱም ኦልሬዲ በጣም ስለሄደ ማለት ነው። እሺ እንቀጥል። ስለዚህ እንደምታስታውሱት የጌታን መንገድ መከተል በሚል ሰፋ ያለ ትምህርት ጀምረን ነበረ። ትምህርቱን እንዴት ነበር ያደረግነው? መጀመሪያ ስለ መንገዱ ባህሪ ሰፋ አድርገን አየን። ቀጥሎ ደግሞ መንገዱን ለመጓዝ ከኛ የሚጠበቁና አጋዥ የሆኑ እርምጃዎች ምን ምን ብናደርግ መንገዱ ላይ እንቆያለን የሚሉትን ሀሳቦች ነው እያየን እስከ ዛሬ የመጣ ነው። እና እርምጃ አምስት ላይ ምንድን ነው የተባባልነው? በጸሎት መትጋት ነው የተባባልነው። ከዛ ምን አደረግን? ስለ ጸሎት አንዳንድ ሀሳቦችን ከተለዋወጥን በኋላ ጌታ ራሱ ለደቀ መዛሙርቱ ያስተማረውን ጸሎት እንደ መነሻ ተጠቅመን ከሱ ጸሎት ሀሳቦችን እያየን ነው። ዛሬ አራተኛ ጊዜያችን ነው። ስለዚህ ሁሉ ጊዜ እንደምናደርገው ለዚህኛው በጸሎት ስለመትጋት ለሚለው ሀሳብ መነሻ ጥቅሳችን አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ያለው ሀሳብ ነው። በቀይ የተሰመረበት ሳታቋርጡ ጸልዩ የሚለው መነሻ ጥቅሳችን። አማኝ ሳያቋርጥ የማይጸልይ ከሆነ በቀላሉ ለፈተና ሁሉ ሊጋለጥ እንደሚችል አይተናል፣ ከተመለከትናቸው ሀሳቦች መካከል ማለት ነው። ስለዚህ ክርስቶስን እንደሚከተሉ ሰዎች ምን ከኛ ይጠበቃል ተባባልን? ጸሎት በቃ የህይወታችን ዋና መሆን አለበት። ነገር ግን ጌታ ራሱ ያስተማረው ጸሎት፣ የተሟላ ጸሎት ምን ምን ይዘት ሊኖረው ይገባል የሚለውን ነው ከጌታ ጸሎት እየተማማርን የነበረው ማለት ነው። ስለዚህ ጌታ ያስተማረው ጸሎት በሉቃስ ወንጌልም ላይ ተጽፏል፣ ግን በዋናነት እኛ እየተማርን ያለ ነው ማቴዎስ ወንጌል ምዕራፍ 6 ከቁጥር 9 እስከ 13 ውስጥ ባለው የተጻፈውን ጌታ ያስተማረውን ጸሎት ነበር እንደ መነሻ የእግዚአብሔር ቃል ክፍል እየተጠቀምንበት ያለ ነው። እንደነገርኳችሁ ጸሎቱን በደንብ ለማጥናት ስንሞክር አራት ክፍሎች አሉት ተባብለናል። ስለዚህ ከመጀመሪያ መግቢያ አለው ብለናል። መግቢያውን በአንድ ክፍለ ጊዜ ሰፋ ለጊዜ ውስጥ አይተናል። ቀጥሎ ደግሞ የእግዚአብሔር መንግስት ላይ ትኩረት የሚያደርግ የጸሎት ክፍል አለ ከመግቢያ ቀጥሎ። ኢሚዲየትሊ ስለ እግዚአብሔር መንግስት፣ ለፈቃዱ፣ ስለ እንደዚህ አይነት ነገሮች ነው መጸለይ ያለብን ጌታ ብሎ ያስተማረው፣ ያንን አየን። ቀጥሎ ደግሞ የዛሬ ሳምንት ምድራዊ ህይወታችንን የተመለከተው የጸሎቱ ክፍል ደግሞ አለ። በተለይ የእግዚአብሔር መንግስት ላይ የሚያተኩረው ላይ ሶስት ነጥቦችን ነበር ያየ ነው። የዛሬ ሳምንትም በተመለከትነው ምድራዊ ህይወታችን ላይ የሚያተኩረውንም ስንመለከት እንደዚሁ ሶስት ነገር ነበር የተመለከትነው። መጀመሪያ ጸሎቱ እናንብብና እዛ ውስጥ በደንብ እናያለን። ትዝ ይላችኋል አይደለም? ይሄ በቀይ የተጻፈው ነበር የዛሬ ሳምንት የተማርነው። ምን ይላል? የዕለት እንጀራችንን ዛሬ ስጠን። ስለዚህ ስለ ዕለታዊ ፍላጎቶቻችን መጸለይ እንችላለን ተባብለናል የመጀመሪያው። ቀጥሎ ምን ይላል? እኛም ደግሞ የበደሉንን ይቅር እንደምንል። ይሄ ተግባራችን ነው፣ ሩቲን ሬጉላር ተግባራችን ነው። ሰዎች ሲበድሉን ይቅር ማለት የክርስቲያን ተፈጥሯዊ ባህሪ ነው። ክርስቶስን እንደሚከተል ሰው ክርስቲያን ሆኖ ይቅር የማይል የለም ብለናል። ይቅር የማትሉ ከሆነ ወደ መሰረቱ ሄዳችሁ ጌታን ስለመቀበላችሁ እርግጠኛ ሁኑ ተባብለናል። ስለዚህ የበደሉንን ይቅር ማለት ከዛ ደግሞ ከእግዚአብሔር ስለ እኛ ደግሞ ሰዎችን ለበደልንበት ይቅርታ ማለት። ሰውን ስንበድል ባይዘው እግዚአብሔርን ጭምር ነው የምንበድለው። ለምን? ከሰዎች ጋራ እግዚአብሔርን ያሳየ ነው ሰዎችን ወደ እግዚአብሔር ለማቅረብ ነው በምድር ላይ እንድንኖር የተፈቀደልን እንጂ ሰዎችን ኦፈንድ ያደረግን መብታችንን ብቻ ያስከበረን እንድንኖር አልነበረም። ስለዚህ ሁለተኛ ምንድነው ተባባል ነው በእኛና በሰዎች መካከል ስላለ ግንኙነት መጸለይ ይኖርብናል። ከሰዎች ጋር ስለምን ይኖር ነው መበዳደል ያለው ተባብለናል። ካልተበዳደልን ይሄ ጸሎት አስፈልግም ነበር። እኛ በደሉንን ይቅር እንደምንል ይቅር ማለት it's part of our life ስለዚህ አንተን በደላችን ምን አርክ ይቅር በለን። ሰዎች እግዚአብሔርን ሊበድሉ ይችላሉ ሰዎችን በመበደል ግን በዋናነት ሰዎችን ነው የምንበድለው እግዚአብሔርን ሳይሆን። እግዚአብሔር ምን አርካችሁ ትበድሉታላችሁ? በደል ማለት በነገራችን ላይ የሰዎችን ድንበር በመግፋት ሊሆን ይችላል ሐሳብ በመቃወም ሊሆን ይችላል አካላዊም የስሜት ጫና ማሳደር ነው በመሰረቱ በደል ማለት አይደለም። እግዚአብሔር ላይ የበደል ጫና ማሳደር አንችልም እነሱን እንነጋገር ከተባለ። ነገር ግን ሰዎችን ስንበድል እግዚአብሔርን እየበደልን ነው። ለዛ ነው እግዚአብሔር ጋር ሄደን እኛን የበደሉንና መጥፎ ሲመት እንድሰማን ያደረጉን ምን አርገናል እኛ ይቅር ብለናል። አንተ ደግሞ እኛ የበደልናቸው ኖራሉና ምን አድርግ ይቅር በለን እኛንም ይቅር በለን ተውልን ጣጣ ውስጥ እንዳንገባ በሰበቡ ማለት ነው። ሌላው ደግሞ ሶስተኛ መጸለይ ያለብን ብለን ባለው ፈተመለከት ነው ስለ ፈተና ከኛ ቁጥጥር ውጪ ስለሆነ የህይወት ክፍሎችን መጸለይ ያለብን ብለናል። ወደ ፈተና አታግባን ደግሞም ከማን አድነን ከክፉ ከክፋት አይደለም ከክፉ ከሰይጣን አድነን ማለት ነው። ክፉ ተብሎ በዚህ ክፍል ተጠቀሰው ስለ አንድ አካል ነው የሚያወራው እንጂ ስለ ክፋት አይደለም ነግራቸዋል አይደል ባለፈው ከእግዚአብሔር ቃልን በደንብ ለማየት ሞክረና። ከክፉ ደግሞ የሚያድነን ማን ነው ብለናል? ጌታ ነው እንጂ በብልጠትም በእውቀትም ከሰይጣን አንበልጥ ተባብለናል። ስለዚህ ለዚህ ነው መጸለይ ያለብን። ሰይጣን በእድሜም ይበልጠናል በማጭበርበርና በማምታታትም ከኛ ይበልጣል። ይሄ በተለይ ስለ መንፈሳዊ ውጊያ የተጻፈበት የኤፌሶን መጽሐፍ ምዕራፍ 6ን ስትመለከቱ የዲያብሎስን ሽንገላ ትቃወሙ ዘንድ ነው አይደል እግዚአብሔርን ይቃጦር ሁሉ ሊበሱ የሚለው አይደል። ዲያብሎስ በቀላሉ ወጥመድ ውስጥ ሊጥለን ይችላል። ስለዚህ ወደ ፈተና አታግባን በቃ ፈተና ውስጥ እንዳንገኝ በተለይ በተለይ ከክፉ አድነን። ምክንያቱም እኛ ራሳችንን ለፈተና ከምናመቻቸው በበለጠ ዙሪያችንን የሚዞር ደካማ ማንነቶቻችንን በደንብ የሚፈትሽ አካል አለ። ስለዚህ በዚህ አንጻር ምድር ላይ ስንኖር ስለ ምድራዊ ህይወታችን እነዚህን ሶስቱን ነገሮች ፎከስ አድርገን መጸለይ እንችላለን። እለታዊ ፍላጎቶቻችንን የተመለከተ ከሰዎች ጋር ስላለን ህብረት በመጨረሻም ደግሞ ከኛ ቁጥጥር ውጪ ስለሆነው ስለ መንፈስ ዓለም ስለ ፈተና ስለ ክፋት እግዚአብሔር ከእንደዚህም እንድተብገን መጸለይ እንችላለን ብለናል። ዛሬም እንመለከተው የመጨረሻውን የጸሎቱን ክፍል ነው የጸሎቱን መደምደሚያ ነው እንመለከተው። ጸሎቱ መግቢያ እንዳለ ሁሉ ምን አለው መደምደሚያ ነው ስትመለከቱ። ስለዚህ የጌታ መንፈስ እንዲያስተምረን እንጸልይ እንጸልይ እስኪ የእግዚአብሔር መንፈስ ይረዳናል። አሜን። ቅዱስና የተፈራ ልዑል እግዚአብሔር አባታችንና አምላካችን አሁንም ለምንሃለን በመንፈስ በመካከላችን እንዳለህ እናምናለን። ጌታ መንፈስ ቅዱስ የቃልህን ፍቺ እንድታብራልን የእግዚአብሔርን ቃል እንድታብራራልን ቃልህን ለመማር እንድታግዘን በጌታ በኢየሱስ ክርስቶስ ስም ለምንሃለን። የምንማረው ቃል ደግሞ ህይወታችንን ይምራው ህይወታችንን ይለውጠው ባህሪ ይሁንብን። ጌታ ሆይ ሰምተን የአእምሮ እውቀት ብቻ እንዲሆንብን አንፈልግም ነገር ግን ለህይወታችን እንደ መመሪያ የሚያገለግለን እንዲሆንልን እንለምናለን። በዚህ መካከል ሁሉንም ሁኔታ አንተ ተቆጣጠር አእምሮአችንን ለቃልህ አንቃው እኔ ተናጋሪውንም አግዘኝ። ክብር በሰማይ በምድር አሁንም ለአንተ ብቻ ይሁን በጌታ በኢየሱስ አሜን። እንግዲህ ዛሬ የምንመለከተው በአረንጓዴ የተጻፈውን የጸሎቱን ፓርት ነው። ልክ ሁሉንም ነገር ጨርሳችሁ ከጸላችሁ በኋላ ጌታ ምን ብላችሁ ደምድሙ አለ መንግስት ኃይል ክብርም ለዘላለሙ ያንተ ነው ከዛ በኋላ ነው አመን የምትሉት አለ። ክብር ለእግዚአብሔር ይሁን። በትኩረት ነገሮችን ስለማናይ ነው ከልጅነታችን የምናውቀው ጸሎት ነው እየተማማርን ያለ ነው። እና ዛሬ እንግዲህ የጸሎቱ መደምደሚያ ነው የምንመለከተው። የጸሎቱ መደምደሚያ ውስጥ እንደምትመለከቱት ሶስት ነገሮችን እንደገና ራሳችሁ ማስታወስ አለባችሁ ይላል ጌታ። መንግስት ኃይል ክብር በዘላለማውነት የማናቸው ነው የሚለው ጸሎቱ የእግዚአብሔር። ስለዚህ ዘላለማው መንግስት የእግዚአብሔር ብቻ መሆኑን ማሰብ ያስፈልጋል። የተቀረው መንግስት ሁሉ ምንድን ነው? ጊዜያዊ ነው ነው። እሺ ኃይልስ? ኃይልም ስታሰብ ለዘላለም ኃይል የማን ብቻ ነው? የእግዚአብሔር ብቻ ነው። ዘላለማው ኃይል እግዚአብሔር ነው እንጂ ኃይለኛ የሚመስሉ ነገሮች ሁሉ ኃይላቸው ጊዜያዊ ነው ማለት ነው። ክብርንም ከወሰዳችሁ እንደዛ ዘላለማዊ ክብር የማን ብቻ ነው? የእግዚአብሔር ብቻ ነው። ትዝ ይላችሁ እንደሆነ የጸሎቱ ሁለተኛው ፓርት ስለ እግዚአብሔር መንግስትና ስለ ጽድቅ የሚያወራውን ፓርት በተመለከትን ጊዜ መንግስትህ ትምጣ ብላችሁ ጸልዩ። ስለ እግዚአብሔር መንግስት በማሰብ እንድንጀምር ነበረ ያሳሰበን። ስንደመድምም አሁንም ስለ እግዚአብሔር መንግስት ማሰብ አለብን። ሁሉ ጊዜ እንደምነግራችሁ ክርስቲያን ስንሆን ስለዚህ ህይወት ብቻ ማሰብ አንችልም። ህይወት ለኛ ነው በዚህ የጀመረው እንጂ ህይወት ምንድነው ብለና ዘላለማዊ ነው። ይሄኛው በሚጨበጠው በሚዳሰሰው ዓለም ውስጥ እንኳን ያለው ህይወት ቢያልቅ ገና ያ የሚጀምር አዲስ ህይወት አለ ብሎ መጽሐፉ ነግሮናል። ስለዚህ የዛ የሚጨበጠው የኛንም ዓለም የማይታየውንም ዓለም የሚገዛ መንግስት አለ ተባብለናል። ለዛ ነው ጌታ መጀመሪያም ሲንጀምር መንግስት ትምጣ ብለን ነው የምንጀምረው። አሁንም ለራሳችን ማወጅ አለብን። ዘላለማዊ መንግስት የእግዚአብሔር ነው የሚለው ለራሳችን ማወጅ ያስፈልገው ማለት ነው። ስለዚህ ዘላለማዊ መንግስት፣ ዘላለማዊ ኃይልና ዘላለማዊ ክብር እነዚህ የእግዚአብሔር ብቻ መሆናቸውን ራሳችንን አስተውሰን ነው ጸሎቱን መዝጋት ያለብን ነው ጌታ ያለው። ስለዚህ እነዚህ ሶስቱን ነገሮች ቶሎ ቶሎ ብዬ ባጭር ባጭሩ አይተን ዛሬ እንዳልኳችሁ በጣም ነው ማሳጥረው እንመለከታለን። ስለዚህ መጀመሪያ እንመልከት። ዘላለማዊ መንግስት የእግዚአብሔር ነው። ቋሚ መንግስት በምድር ላይ የለም። መንግስቱ ሁሉን የምትገዛ የሚታየውንም የማይታየውንም ዓለም የሚገዛ መንግስት ነው፣ የእግዚአብሔር መንግስት ነው። ያለፈውንም ትውልድ የገዛ አሁን ያለውንም ትውልድ እየገዛ ያለ በሚመጡ ዘመናትም የሚመጣውን ትውልዶች የሚገዛ መንግስት የማ መንግስት ብቻ ነው? የእግዚአብሔር መንግስት ብቻ ነው። የእግዚአብሔር መንግስት ብቻ ነው ድንበር የሌለው። የምንኖርባቸው አገራት መንግስታት ምን አላቸው? ክልል አላቸው፣ የሚያስተዳድሩበት ድንበር አላቸው አይደለም? የእግዚአብሔር መንግስት ግን ድንበር አይደለም። በጊዜ አንጻር እንኳን ገደብ የለው። ከዘላለም ነው። ምድር ሰማይ ከመኖራቸው በፊትም ያለ መንግስት ነው። ሰማይ ምድርም ጠፍተውም እንደገና የሚቀጥል መንግስት ነው ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ አንዳንድ እንደው ከቻልን አንዳንድ ስለ እግዚአብሔር መንግስት የሚያወሩ ጥቅሶችን መመልከት እንችላለን። ከእግዚአብሔር ቃል መዝሙር 93 2 ላይ ምንም ይል ቃል አለ? ዙፋንህ ከጥንት ጀምሮ የጸና ነው፣ አንተም ከዘላለም እስከ ዘላለም አለህ። ስለ ዙፋን ከተወራ ስለምንድን ነው እየተወራ ያለው? ስለ መንግስትና ስለ ግዛት ነው እየተወራ ያለው። ልብ አድርጉ። ምድር ላይ የምንኖርባቸው መንግስታት ቢደሉም ባይደሉም ኦቨሮል ሁሉን የሚገዛ መንግስት አለ። ያ መንግስት ደግሞ የአባታችን መንግስት ነው። አማኝ ይህንን ልብ ማለት አለበት። እሺ፣ አሁን እኛ ኢትዮጵያ እየኖርን አይደለም፣ ግን ኢትዮጵያ ያሉ አንዳንድ አካባቢዎች ላይ ሰዎች በጣም መንግስት ላይ ቅሬታ አላቸው። አይደለም፣ ሁሉም ቦታ አይደለም። በነገራችን ላይ ግን አንዳንድ ቦታ በቃ ይሄ መንግስት አልሆነልኝም። አማኞችን በጣም ከአቅማቸው በላይ ሆነባቸው ያንን ያስባሉ። ግን እውነተኛ ክርስቲያን ይሄ መንግስት ጊዜያዊ መሆኑን ይረዳል ማለት ነው። ይመቸንም አይመቸንም፣ በእርግጥ ለመንግስት መገዛ የእግዚአብሔር ግዴታ ነው። ትዝ ይላችኋል ጳውሎስ አንገቱን ያስቆረጠው መንግስት እኮ ነው። ለሮሜ አማኞች ሲጽፍ ምን አለ? ሹማምን የማን ሰራተኞች ናቸው አለ? የእግዚአብሔር ናቸው። ቢመቹን ባይመቹን ማን ነው የሚሾማቸው? እግዚአብሔር ነው የሚሾማቸው። እንግዲህ በፈለገ ጊዜ አስወግዳቸዋል፣ አይመለከተንም። ማመልከቻ ማስገባት እንችላለን። ከአቅማችን በላይ ከሆኑ ብዙ ማመልከቻ ማስገባት እንችላለን። ግን ማመልከቻ ስላስገባን የምንለወጥም ነገር ላይኖር ይችላል። ለምን? ሹማምንት የሚቀመጡት በእግዚአብሔር ትእዛዝ ስለሆነ። ምናልባት እኛንም ለመቅጣት ቢሆንስ? አንዳንድ እኮ ሪቨርስ ማሰብም ጥሩ ነው። ሰዎቹ ለምንድነው ክፉ የሆኑት? በተለይ በጣም ክፉ እንደሆኑ የምናስብ ከሆነ መሪዎቹ ለምንድነው እንደዚህ ክፉ የሆኑት? እግዚአብሔር እየቀጣን ይሆን እንዴ? ትዝ ይላችኋል በእስራኤል ታሪክ እንዴት የባቢሎናውያንን መንግስት አምጥቶ እንደ በትር ተጠቅሞ እንደሚቀጠቀጣቸው ይናገር ነበር በኤርምያስ በኩል። አልቀረም አይደለም? አልቀረም የተባለ ሁሉ ነው የሆነው በእስራኤል ላይ ማለት ነው። ስለዚህ እንዴት እንደዚህ ከፋ ማትበሉ? አንዳንድ ለምን እየጸለይ ነው አይደለም? እንዲለወጥ ለውጥ እንዲመጣ እየጸለይ ነው። ግን በምንፈልገው ፍጥነት ለውጥ እንኳን እየመጣ ካልሆነ ማመለከቻ ነው ማስገባት የምንችለው። ማክሲመም ማድረግ የምንችለው እሱ ነው። ሰዎች በጠመንጃ እንኳን እየታገሉ መንግስትን ላይጥሉ ይችላሉ ማለት። በዛ መሀል ብዙ እልቅት፣ ብዙ የበለጠ አይምሮን የሚያሳሙ ነገሮች አፕል ሊያደርጉ ይችላሉ። ግን አሁን ለእኔና ለእናንተ ግን የእግዚአብሔር ቃል ምን እያለ ነው? ሁሉም መንግስታት ምንድን ናቸው? ምድር ላይ ጊዜያዊ ናቸው፣ ቋሚ አይደሉም። ዘላለማዊ መንግስት የማን ነው? የእግዚአብሔር የአምላካችን መንግስት ብቻ ነው። ስለዚህ በዚህ መንግስት ተስፋ ከቆረጣችሁ ተስፋ የማይቆረጥበት መንግስት አለ። ሁሉንም ነገር በፍትህ የሚያስተዳድር አሁን እንኳን ፍትህ ባይኖር የምንመለከታቸው ነገሮች ሁሉ ካይምሮ በላይ ቢሆኑ በትክክልም እግዚአብሔር ቅን ፈራጅ እንደመሆኑ መጠን እንዴት አድርጎ ፍትህን እንደሚደረድል እሱ ያውቃል። ጊዜው ሲመጣ ማለት የፍርድ ወንበር የሚባላል። ስለዚህ ሁሉንም የሚገዛ መንግስት አለ። ማመልከቻ ማስገባት እንችላለን እዛ መንግስት ጋር። እሱ ብቻማ አይደለም፣ በፈለገ በወደደ ጊዜ የመሪዎችን ልብ ሁሉ ወደ ፈለገበት መጠምዘም ይችላል። አለቃም ገዢ ያለበት መንግስት ነው። ስለዚህ የእግዚአብሔር ዙፋን ከጥንት ነው። እሱስ ከመቼ ጀምሮ ነው ያለው? ከዘላለም እስከ ዘላለም አለ ነው ብለው ቃሉ። እግዚአብሔር ሙሴ ምን አለው? ማን ልበላቸው ወደ እስራኤል ልጆች ሲሄድ ታዲያ ማን ነው ይላከኝ ነው ምላቸው ስላቸው እኔ ነኝ ሲተረጎም ያለና የምኖር ላይክ ከሆነ ቦታ መኖር የማይጀምር ያ የነገርኳችሁ ማለት ነው። አያቴም ጠየቅኳት። በጣም ከአይምሮ በላይ ይሆን ነበር። ልጅ እያለሁ እረኛ ነበርኩ እንደነገርኳችሁና በጣም ብዙ ጊዜ አላችሁ እረኛ ስትሆኑ፣ በተለይ የምታሰማሯቸው ከብቶች ጥሩ ቦታ ካገኙ አይንቀሳቀሱም ብዙም አይደል? እናንተ ቁጭ ብላችሁ ሰዓቱ አይገፋም። ስለዚህ ብዙ ማሰብ አለ። እና አንዳንድ ጊዜ የዛፍ ቅጠል ታያላችሁ፣ በጣም በልዩ ዲዛይን የተሰራ አይምሮዬ በቃ ጭልጥ ይላል። በቃ ከዛ ቅጠል ተነስቶ ሄዶ ኬት መጣ፣ ከአፈር ውስጥ በቀለ፣ ይሄ አፈር ከየት መጣ፣ ጋራ ሸንተረሩ ማየት ጀመረ። አይምሮ ይሄዳል፣ በቃ በሀሳብ ጭልጥ ብሎ ይሄዳል። እና በቃ እንዲህ ሲቸገር አንድ ቀን ለምን ቤት እጅ አልጠይቅም አልኩኝ ማለት ነው። እና ያ ሁሉ ነገር ወዴት ነው የሚሄደው? ወደ እግዚአብሔር ነው አይደል የሚሄደው? ኢየሱስ ከየት ነው የመጣ የሚለውን ጥያቄ ለመጠየቅ ሄድኩ ማለት ነው። ከአይምሮ በላይ ስለሆነ አያቴን ሄጄ ጠየቅኳት። እኔ ሁሉንም ነገር ሳስብ ወደ እግዚአብሔር ነው የሚሄደው፣ እግዚአብሔር ውስጥ ከየት መጣ ብዬ ጠየቅኳት ማለት ነው። ምን ብትለኝ ጥሩ ነው ነግራቸዋለሁ። ከዚህ ምን ብትለኝ ጥሩ ነው በቃ ለዘላለም መልስ የሆነኝ ነገር ነው። ነገር አልተማረችም ባይዘው እንደኛ፣ ግን እግዚአብሔር አስተማራት ሰው ናት። በጣም እንደዛ አይነት አእምሮ ያለ ሰው አላየሁም እስካሁን፣ አትሊስት በእኔ ፐርሰናል ኤክስፒሪየንስ የሴት አያቴን ያህል አእምሮ ያለ ሰው አላጋጠመኝ። እና ምንድን ያለችኝ እንዴ እግዚአብሔር እኮ እግዚአብሔር ነው፣ ለዚህ ነው እሱ ከየት አይመጣ ማለት ከተቀሩት ነገሮች ሁሉ የተለየ ስለሆነ እና ነገሮችን ሁሉ የሚፈጥረው እሱ ስለሆነ ለዛ እኮ ነው እግዚአብሔር ነው አለች። እሱ ኬትም አይመጣም አለች። እሱ ኦልሬዲ አለ፣ ሁሉም ነገር ወደ መኖር ሲመጣ እሱ ኦልሬዲ አለ አለች። እና ይሄ ለልጅ አይምሮ በጣም ጥሩ መልስ ነው አይደለም? ለአባቂ አይምሮስ የበለጠ ጥሩ መልስ ይመስለኛል አይደል? የልጅ ጭንቅላት ነው እኮ በነገራችን ለሚመራመረው እንጂ የእኛ አይደለም አይደል? የእኛ በኑሮ ተወጣጥሮ ቁም ነገር እንኳን ማሰብ እየቻለ አይደለም፣ እንኳን እንደዚህ ጠረቅ ያለ ጥያቄ ሊጠይቅ አይደለም። ስለ ልጆች የምላብላ ሰዓቱ ደረሰ ምናምን ነው። በህይወት ግርግር ውስጥ ነው ያለነው፣ ቁም ነገር እንኳን ለማሰብ እየበቃ አይደለም አይምሯችን። ግን ትልቅ መልስ ሆነ። እግዚአብሔርን እኮ እግዚአብሔር ያደረገው እሱ ከየትም ስለማይመጣ ነው አለች። ኦልሬዲ አለ። እኛ ራሳችንን ስናቅ እሱ ኦልሬዲ አለ። እኛ ነገሮችን ማገናዘብ ስንጀምር እሱ ኦልሬዲ አለ። ከኛ በፊት የነበሩ ሰዎችም ተመሳሳይ ጥያቄ ጠይቀው መልሱ ምን ሆኖ ተገኝቷል? እግዚአብሔር አለ ከዘላለም እስከ ዘላለም አለ። ጊዜ ያንተ ሚዛን አይደለም፣ ወይም ጊዜ ባለበት ዓለም ውስጥ አይደለም እግዚአብሔር የምኖር። ጊዜ ራሱ የተሰራው የእኛን ህይወት ለመመጠን ነው። ይገባችኋል? የእኛን ህይወት በአግባቡ እንድንኖር ለመመጠን ነው እንጂ እንደው አሁን እኮ በቀላሉ ጊዜውን ተውትና የጠፈር ምርምር ማዕከል አለ አይደል? የዓለም ሁሉ ስንት ኪሎ ሜትር ርቀት ላይ እንደሆነ አላወቅኩም። ተከለ ድንገት ካወቀ ከዚህ ከመሬት ምን ያህል ኪሎ ሜትር ርቀት ላይ ነው ይሄ የህዋ ምርምር የሚካሄድበት ያለው? እሱ ጣቢያ እንኳን ያሉ ሰዎች ቀንና ሌሊት ስለሌለ በዚህ በምድር ሰዓት ነው ሰዓት የሚቆጥሩት። እዚህ እኛ ጋር እንዳሉ አድርገው ራሳቸውን ታሳቢ አድርገው ነው ቀንና ሌሊቱን ካልኩሌት እያደረጉ ይህን ያክል ቀን አለፈ፣ ይህን ያክል ቀን አለፈ የሚሉት እንጂ እነሱ ባሉበት ሁሉ ፀሐይ ስለሚያዩ ማለት ካሉበት ከፍታ አንጻር ማለት ነው። ካሉበት ከፍታ አንጻር እንግዲህ ምድር በፀሐይ ፊት ስትዟዟር አይደል አንዴ እየመሸልን የሚነጋልን፣ እነሱ ጋር ያ የለም ኦልሬዲ። ስለ ያ ከሌለ ስለ ጊዜም ማሰብን አይቻልም ባጭሩ። ስለዚህ ጊዜ ራሱ የተፈጠረው በመሰረቱ የእኛን ህይወት ለማናኗር ነው እንጂ በእግዚአብሔር ዓለም ጊዜ የሚባል ነገር የለም ፈጽሞ ከመጀመሪያም ማለት ነው። ስለዚህ እኛም ወደዛ እንሄዳለን በነገራችን ላይ። ዋናው ግን የእግዚአብሔር መንግስት የምን መንግስት ነው? የዘላለም መንግስት ነው። ጊዜ የማይቆጠርበት መንግስት ነው። ይህንን ከአሁኑ ራሳችንን ማለማመድ ጥሩ ነው። ሌላው ምን ይላል? ስለ እግዚአብሔር መንግስት የእግዚአብሔር ቃል ስናገር የእግዚአብሔር መንግስት የማይቆጣጠረው የፍጥረት ክፍል የለም። አሁን እኛ ባለንበት ዓለም ቅድም እንዳልኳችሁ በድንበር በክልል ተለያይተው አንዳንድም በማህበር እንኖር ይላሉ፣ አንዳንድም ለብቻ እንኖር ይላሉ መንግስታት አሉ። የእግዚአብሔር መንግስት ግን የሁሉ የበላይ ተቆጣጣሪ ነው። መዝሙር 103:19 ላይ ምን ይላል? እግዚአብሔር ቃል እግዚአብሔር ዙፋኑን በሰማይ አጽንቷል፣ መንግስቱም ሁሉን ትገዛለች። ሁሉን ማለት በነገራችን ላይ ምድር ላይ ያሉትን መንግስታት ብቻ ማለት አይደለም። የእግዚአብሔርንም ዓለም ትገዛለች፣ የእኛንም ዓለም ትገዛለች ማለት ነው። መንፈሳዊንም ዓለም ትገዛለች፣ ይሄ እኛ የምንኖርበት ቁሳዊንም ዓለም ትገዛለች። የእግዚአብሔር መንግስት ክብር ለእግዚአብሔር ይሁን። ስለዚህ ስንጸልይ ይሄንን ልብ ማለት ያስፈልጋል። የበላይ ተቆጣጣሪ ማን ነው? እግዚአብሔር ነው እንጂ ምድራዊ መንግስትም አይደለም። ለምን? የእግዚአብሔር መንግስት ለምድራዊ መንግስትም የበላይ መንግስት ስለሆነ። ክብር ለእግዚአብሔር ይሁን። የእግዚአብሔር መንግስት ዘላለማዊ ከሆነ የማይገዛው ወይም የማይቆጣጠረው ምድራዊ መንግስትም ሆነ መንፈሳዊ ዓለም የለም ማለት ነው። ይሄ በደንብ ልሰመርበት ይገባል። ምድራዊውን ዓለም ብቻ አይደለም የእግዚአብሔር መንግስት የሚገዛው፣ መንፈሳዊውንም ዓለም ይገዛል። በተለይ ቅድም ከባለፈው እንደተቀሰነው ወደ ፈተናም አታግባን ከክፉ አድነን ብለን መጸለይ ያለብን ለምንድን ነው? ክፉ የሚቆጣጠረው ደግሞ መንፈሳዊ ዓለም አለ አይደለም? የዚህ ሀገር አለቃ መንፈስ፣ የዚህ ሀገር አለቃ መንፈስ፣ የዚህ አውራጃ አለቃ መንፈስ የሚባሉ በመንፈስ ዓለም አሉ። ስለዚህ የእግዚአብሔር መንግስት ሁሉን የምትገዛ ደግሞ በጊዜ የማይገደብ ዘላለማዊ መንግስት ከሆነ ምድራዊውንም መንግስታት መንፈሳዊ ዓለም ውስጥ እንደዚሁ ተደራጅተው ድርጅት ያቋቋሙትን ሁሉ እግዚአብሔር መንግስት ምን ታደርጋለች? በበላይነት ትገዛለች ማለት ነው። የምድር ነገስታትና መሪዎች የሚሾሙትን በእርሱ ነው፣ ቅድም እንደጠቀስኩት። ስለዚህ ከፈለገ ከፍ ከፍ ያደርጋል፣ ከፈለገም ከናካተው ይጠርገዋል፣ ድራሹን ሊያጠፋው ይችላል። ስለዚህ ምናልባት አንዳንድ ጊዜ እንግዲህ አሁንም ልብ ማለት ያለብን ጨካኝ ሆኖ እንዴት ነው እግዚአብሔር እንዲገዛ ወይም በመግዛት እንዲቀጥል የሚተው ልንል እንችላለን። ግን የእግዚአብሔር እጅም ከጀርባ ከነገሮች ጀርባ እንዳለ ማሰብ ያስፈልጋል። በተለይ እግዚአብሔር ትዕቢተኞችን በጣም እንደሚያዋርድ ኦልሬዲ ዳንኤል በዳንኤል የትንቢት መጽሐፍ ታሪኩ የተጻፈ ንጉስ አለ ታውቃላችሁ። ናቡከደነጾር አይደለም ህልም አሳይቶት ነበር እግዚአብሔር። ስለ ዛፍ የዛፍ ህልም አይቶ ነበረ። ከዛ ስለታበየ ይሄ በእጆቹ የሰራቸውን ቤተ መንግስቱ ምኑን እያየ እያለ ነው እግዚአብሔር ያንን ሀሳብ በአእምሮ የከተተበት። መጨረሻ ላይ እግዚአብሔር ባሳየው ህልም ለካስ ቅጣትን ነው ወደሱ እያመጣ ያለው። እግዚአብሔር ለካስ ሊያዋርደው ነው ወደሱ ያንን ሀሳብ እያመጣ ያለው። እና የሆነውን እናውቃለን። ትንቢተ ዳንኤል ምዕራፍ 4 ከቁጥር 34 እስከ 37 ያለውን እስኪ እሱን እናንብበው። እሱን የምናነበው ንጉሱ የእግዚአብሔር ቅጣትና ቁጣ ካረፈበትና ትዕቢቱ ከተነፈሰ በኋላ ስለ እግዚአብሔር ምስክርነት ሲሰጥ ነው። በዛ ክፍል ላይ አሁን እዚህ ጋር የምንጠቅሰው ማለት ነው እግዚአብሔር ምድራዊ ነገስታትን ጭምር እንደሚቆጣጠር ለማሳያ ነው ያመጣው። ስለዚህ እንየው እስኪ ምዕራፍ 4 ከቁጥር 34 እስከ 37 እንደዚህ ይላል። አነባለሁ በጌታ ስም። ጊዜውም ከተፈጸመ በኋላ እኔ ናቡከደነጾር አይኖቼን ወደ ሰማይ አነሳው፣ አእምሮዬም ተመለሰልኝ። ያው እንደ እንስሳ ሆኖ ነበር። 7 ዓመት ዝም ብሎ ጫካ ውስጥ እንደ ከብት እየኖረ ሳር እየበላ ነበረ። ከቤተ መንግስት እግዚአብሔር አስወጥቶት አእምሮውን ዞር አድርጎት እብድ ሆኖ ማለት ነው። እና ምንም ማድረግ አይቻልም። እብድ ሰው አይደለም፣ ምንም ማድረግ አይቻልም። ራሱን ካልጎዳ ወይ ዝም ብሎ ነው የሚተወው። ራሱን እስካልጎዳ ድረስ እንጂ ራሱን የሚጎዳ ከሆነ ነው ሰዎች በሰንሰለት የሚያስቡት አይደለም እንጂ ራሱን የማይጎዳ ከሆነ ያው ይተውታል። ፋይናል ሰው ተስፋ ይቆርጡበታል። ንጉሱ ምን ይላል? ምስክርነት ሰጥ። አእምሮዬም ተመለሰልኝ፣ ልዑሉንም ባረኩት፣ ለዘላለምም የሚኖረውን ወደስሁት፣ ክብርንም ሰጠሁት። ግዛቱ የዘላለም ግዛት ነው። ልብ አድርጉ፣ ይጠቅሳል እዚህ ጋር ግዛቱ የዘላለም ግዛት ነው። ጌታ ምን ብሎ ጸልዮ አለ? መንግስት ለዘላለሙ ያንተ ነው፣ ወይም ዘላለማዊ መንግስት ያንተ ነው ብላችሁ ጸልዩ። አክቹዋሊ እየጸለይን አይደለም፣ ለራሳችን አዋጅ እየተናገርን ያለ ነው። ያንን ጸሎቱን ስንደመድም ራሳችንን ለማንቃት ነው የሀሳብ የገባው እንጂ የእግዚአብሔር መንግስት እኛ ስለተናገረን አይደለም። ዘላለማዊ የሚሆን አይደለም። ኦልሬዲ ምንድን ነው? ዘላለማዊ መንግስት ነው። እና ናቡከደነጾር ያ ስለገባ ምን አለ? ግዛቱ የዘላለም ግዛት ነው፣ መንግስቱም ከትውልድ እስከ ትውልድ ይኖራል። የሰው ልጆች መንግስት ነው ታሪክ የታሪክ መዝገብ ውስጥ የሚቀመጠው እንጂ የእግዚአብሔር መንግስት ሁሌም አክቲቭ ሆኖ ከትውልድ ወደ ትውልድ እየተሸጋገረ ይኖራል። ቅድምም እንደተነጋገር ነው እግዚአብሔር ሰዎችን ያጣበት ትውልድ የለም በምድር ታሪክ በህዝቦች መካከል። ለምሳሌ የተጻፈልን የእስራኤል ታሪክ ስለሆነ መጽሐፍ ቅዱስ ውስጥ እንጂ ምናልባትም እግዚአብሔር በብዙ ሌሎች ህዝቦችም ህይወት ውስጥ እንደሰራ ማወቅ ይቻላል። ለምሳሌ ትዝ ካላችሁ ኢብራዊውን ነብይ እግዚአብሔር ወደ ነነዌ ሰው ሲልክ እንመለከታለን። ለምሳሌ አይደለም የነነዌ ሰዎችን እግዚአብሔር ማትረፍ ፈለገ እና አተረፋቸው አይደለም። የሚያደርጉትን ሁኔታ ይቆጣጥራል ማለት ነው እግዚአብሔር። ታሪካቸው ስላልተጻፈ አይመለከተንም ብሎ እግዚአብሔር እንድጻፍ ለግ ለትምርታችን እንድጻፍ ስላልፈለገ ነው እንጂ እግዚአብሔር ያይዛብ መንግስታትን ምን ያደርጋል ይቆጣጥራል። አይዛብ ነው ተብሎ የተተወ ህዝብ የለም። ባላማ ነው እግዚአብሔርን ፈጥረው ሁሉንም ማለት ነው። እንግዲህ በእስራኤል ዙሪያ ያሉትንም እስራኤል የሚባለው አገር ራሱ ከተፈጠረ በኋላ በእስራኤል ዙሪያ ያሉትንም አንዳንዴ እኔ የቀባሁት ምናምን እያለ ምንም ከእግዚአብሔር ጋር ህብረት የሌላቸው የሚመስሉትንም ነገስታት ሲጠቀም እናውቃለን በእግዚአብሔር ቃል ውስጥ። ለማንኛውም ግን የናብከደነጾርን ምስክርነት እንስማ። ምን አለ ናብከደነጾር? ግዛቱ የዘላለም ግዛት ነው አለ እግዚአብሔር። መንግስት መንግስቱም ከትውልድ እስከ ትውልድ ይኖራል። የምድር ህዝቦች ሁሉ እንደ እምንት ይቆጠራሉ። በሰማይ ኃይላት በምድርም ህዝቦች ላይ የወደደውን ያደርጋል። አያችሁ መንግስቱ ሁሉን ትገዛለች ሲባል መንፈሳዊውንም ዓለም ትገዛለች ምድራዊውንም ዓለም ትገዛለች። ይሄ ናብከደነጾር ሁሉ ተረድቷል። ምን አለ ናብከደነጾር? በሰማይ ኃይላት በምድርም ህዝቦች ላይ የወደደውን ያደርጋል። እጁን መከልከል የሚችል የለም። እግዚአብሔር ከተነሳ የእግዚአብሔርን እጅ መከልከል የሚችል አካል የለም። ምን ታደርጋለ ብሎ የሚጠይቀው የለም እግዚአብሔር ከተነሳ ማለት ነው። አይምሮዬ እንደተመለሰልኝ ወዲያውም ለመንግስቴ ክብር ግርማውነቴና ሞገሴ ተመለሱልኝ። አማካሪዎችና መኳንንትም ፈለጉኝ፣ ወደ ዙፋኔም ተመለሱ። ከቀድሞው የበለጠ ታላቅ ሆንኩ። ይሄ መሀል ላይ ኮመንተሪ እየሰጠ ነው። ቁጥር 37 የሰማይ አምላክ የሚያደርገው ሁሉ ትክክል፣ መንገዶቹም ሁሉ ጽድቅ ስለሆኑ አሁንም እኔ ናብከደነጾር እርሱን እወድሰዋለሁ፣ ከፍ ከፍ አደርገዋለሁ፣ አከብረዋለሁ። እርሱን በትዕቢት የሚመላለሱትን ማዋረድ ይችላል። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር መንግስት ዘላለም መንግስት ነው። እነዚህን ሁሉ እናስባለን። ስለ መንግስታት እንጸልያለን። ስለ ፊንላንድ መንግስት እንጸልያለን። ስለ ኢትዮጵያ መንግስት እንጸልያለን። ስለ ራሽያ እንጸልያለን። ስለ ዩክሬን እንጸልያለን። ስለ አሜሪካና ስለ አውሮፓ ስለ ሌሎችም እንጸልያለን። አይደለም ደስ የማይል ነገር ስናይ ሁልጊዜ እግዚአብሔር የሆነ ነገር አድርግ እንላለን። ትክክል ነው፣ ተገቢ ነው ጸሎታችን። ምን የሆነ መንግስት አለ? ሁሉም የሚገዛ በትውልድ የማይያዝ በድንበር የማይያዝ በጊዜ የማይያዝ መንግስት አለ። ይህንን ልብ ማለት ያስፈልጋል። ክብር ለእግዚአብሔር ይሁን። አሁን ሁለተኛውን ሀሳብ ደግሞ እንመልከት። ዘላለማ መንግስት የማን ነው ብለናል። ጌታ እንደዛ ጸልዩ ባለው መሰረት የእግዚአብሔር ነው። አሁን ደግሞ ቀጥሎ ዘላለማዊ ኃይል የማን ነው? የእግዚአብሔር ነው። ኃይል ለዘላለሙ ያንተ ነው። አሜን በሉ ተብለናል አለ። ስለዚህ ኃይለኛ መስለው በግል የኑሮ ሁኔታ የሚያስፈራሩንም ሊሆን ይችላል። እንደ ህብረትም እንደ አገርም ብቻ የሆነ ከአቅም በላይ የሆነ ነገር አስቡ። ኃይሉ ዘላለማዊ አይደለም። ኃይሉ ጊዜያዊ ነው። ዘላለማዊ ኃይል የእግዚአብሔር ብቻ ነው። ዘላለማዊ ኃይል የእግዚአብሔር ብቻ ነው። ከእግዚአብሔር በላይ ኃይለኛ የሆነ ደግሞ የሚባል ነገር የለም። የሁሉ ነገር ምንጭ፣ የሁሉ ነገር መገኛ ስለሆነ ሁሉንም ኃይል በበላይነት የያዘው ማን ነው? የሁሉ ነገር ምንጭና መገኛ የሆነው እግዚአብሔር ነው። ይህንንም ልብ ማለት ያስፈልጋል። ስንጸልይ ጸሎታችን እኮ መስራቱን የምናረጋግጥበት ነው። ይሄ በነገራችን ላይ ጸልያችሁ ብዙ ነገር ስለ እግዚአብሔር መንግስት እንዲሆንል መንግስት ይምጣ በዚህ በእኔ በኩል በዚህ እንዲህ አድርግ ብላችሁ እንደገና የሚበላውንም ስጠኝ ቀጥሎ እንደዚህም አድርግልኝ ብላችሁ ዝርዝሩን ጨርሳችሁ ከመሄዳችሁ በፊት አንዳንድ ነገር ራሳችንን ማስታወስ ያስፈልጋል። ዘላለማዊ ኃይል እግዚአብሔር ነው። አሁን ኃይለኛ መስሎ ያስጨነቃችሁና ወደ እግዚአብሔር ያመጣችሁ ጉዳይ እንኳን በዚህ ቃል መመዘን አለበት። ዘላለማዊ ኃይል ማን ነው? የእግዚአብሔር ነው። ለጊዜው ኃይለኛ መስሎ የሚጫነኝ የሚያስቸግረኝ ጊዜያዊ ነው፣ ከእግዚአብሔር አቅም በታች ነው፣ ከእግዚአብሔር ጉልበት በታች ነው የሚለውን ለራሳችን ለመንገድ እንደዚህ ብለን መጸለይ አለብን አለ ጌታ። ሁላችሁ የምታውቁትና የምትወዱት የእግዚአብሔር ቃል ክፍል ነው። መዝሙር 62 ቁጥር 11 ላይ የማን መዝሙር እንደሆነ አላወኩም፣ ግን ምን ይላል መዝሙሩ? እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ሁለት ጊዜ ሰማሁ። ኃይል እግዚአብሔር ነው። የአሮጌው ላይ እኔም ይህን ብቻ ሰማሁ ነው የሚለው። ትክክለኛ ትርጉሙ ግን ሁለት ጊዜ ሰማሁ ማለት አንድ የተነገረ ነገር ሁለቴ ይሰማል እንዴ? አጽንኦት ነው አይደለም? በቃ በደንብ አስተውዬ ሰማሁ ለማለት ነው እንጂ አንድ ጊዜ ተናገረ ድምፁ አንድ በጆሮአችን ከገባ በኋላ የለም። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ሁለት ጊዜ ሰማሁ ወይም ይህን ብቻ ሰማሁ። ኃይል ማን ነው? ለዛው ምን አይነት ኃይል? አንሊሚትድ የሆነ ኃይል፣ ዘላለማዊ የሆነ በጊዜ እንኳን የማይለወጥ መጠኑ የማይቀንስ ዘመናት በተቆጠሩ ቁጥር መጠኑ ማይቀንስ የማኃይል ብቻ ነው የእግዚአብሔር ኃይል ብቻ ነው። ስለዚህ በህይወታችን ከቁጥጥር ውጪ በሆኑ ጉዳዮች የእግዚአብሔርን ኃይል ማወጅ እንችላለን። ኃይል እኮ እግዚአብሔር ነው። ዘላለማዊ ኃይል እኮ እግዚአብሔር ነው። አሁን አቅም ያለ ይመስላል መንፈሳለ ውስጥ ያለ ቻሌንጅም ሆነ እንነግረዋለን። ከእግዚአብሔር ኃይል በታች ነህ ልንለው እንችላለን። ከእግዚአብሔር አቅም በታች ነህ ልንለው እንችላለን። ስለዚህ ጌታ ምን አለ? ስትጸልዩ ኃይልም ለዘላለሙ ያንተ ነው አሜን ብላችሁ ጸልዩ። ኃይልም ለዘላለሙ እግዚአብሔር ነው በሉ እስኪ አሜን አሜን። እንደዚህ ነው መጸለይ ያለባችሁ። ጸሎታችሁን ጨርሳችኋል፣ ግን ለራሳችሁ ንገሩት። ይሄ የሚያስጨንቃችሁ ነገሮች እርሱ ዘላለማዊ ኃይል ማን ነው? የእግዚአብሔር ነው። ከአቅማችሁ በላይ የሆነ ነገር ከእግዚአብሔር አቅም በላይ አይደለም። ለእናንተ ያስቸገረ ነገር ለእግዚአብሔር ተራ ነገር ነው። ለእግዚአብሔር በጣም ትንሽና ተራ ነገር ነው። ክብር ለእግዚአብሔር ይሁን። ስለዚህ ምንም ነገር በሕይወታችን ከቁጥጥር ውጭ ቢሆን በጣም ከሚገባ በላይ ራሳችንን ማስጨነቅ የለብንም። ለምን? እኛ ጭምር ማን ነው? የእግዚአብሔር ነው። እግዚአብሔር ደግሞ የበላይ ተቆጣጣሪ ነው። እግዚአብሔር ለነገሮቻችን ሁሉ የበላይ ተቆጣጣሪ ነው። እግዚአብሔር በእኛ ወገን መሆኑን እርግጠኛ እንሆን እንጂ የሚሆኑ ነገሮች ሊያስጨንቁን አይገባም። ትዝ ይላችኋል፣ ባለፈውም እንኳን ስንነጋገር ምንድን የተባባል ነው? ጌታ ስለ ምድራዊ ነገሮች መጨነቅ እንደሌለብን ማስታወቅ ነው ያለብን እንጂ። ትዝ ይላችኋል፣ የዛሬ ሳምንት ስንማር ክርስቲያን እንዲጨነቅ የእግዚአብሔር ፈቃድ አይደለም። ክርስቲያን ማድረግ የሚችለው ተነግሮታል። ጥያቄ እንኳን ቢኖረው በእግዚአብሔር ፊት ጥያቄውን ራሱ ይዞ ሲቀርብ ኦልሬዲ ነፍ የምስጋና ምክንያት አለው። ልመናችሁን ከምስጋና በምስጋና ነው ራፕ የምታደርጉት አለ። ልመና እንኳን ይዛችሁ ሲመጡ በምን መጠቅለል አለበት? በምስጋና። ኦልሬዲ የተደረገልን ዝርዝሩ አያልቅማ። በእግዚአብሔር ፊት እንዲሆንልን የምንፈልጋቸው ነገሮች ምናልባትም እኮ 1 2 3 ተብለው የሚቆጠሩ ናቸው። ኦልሬዲ የሆነልን ግን ብዘረዘር አያልቅም። ስለዚህ ልመና እንኳን ቢኖረ ምን አድርጓል ጌታ? ልመናው ራሱ ከምስጋና ጋር ነው ማስታወቅ ያለብን በእግዚአብሔር ፊት። እንደዚህ ብለን ሌጣውን ይዛችሁ ዘላችሁ አትምጡ። ጸሎቱ ራሱ ምን ብሎ ነው የሚጀምረው? መጀመሪያ ከአባታችሁ ከእግዚአብሔር ጋር ያላችሁ ህብረት እያሰባችሁ ጀምሩ። በሰማያት የምትኖር አባታችን ሆይ ተውት፣ በቃ ይዛችሁ መጣችሁትን ለጊዜው አስቀምጡ። መጀመሪያ እስኪ መንግስቱን ጠይቁ፣ እስኪ ፈቃዱን ጠይቁ። በህይወታችሁ ምን እንድሰራ ትወዳላችሁ? መንግስትህ ትምጣ። ሰማይ ውስጥ ፈቃድህ እንዴት እንደምሰራ አናውቅም፣ ግን ፈቃድህ በዚህ በምድር ላይም እንደሆን እንፈልጋለን ብለን መጸለይ ያለብን ነው የሚለው። ዋናው ነገር ሁሉ ጊዜ ዘላለማዊ ነው ነው ሀሳቡ። ዋናው ነገር ሁሉ ጊዜ ምንድን ነው? ዘላቂው ነው። ይህንን ህይወት የሚያልፈውን ነው እንድናስብ የእግዚአብሔር ፈቃድ ማለት ነው። ክብር ለእግዚአብሔር ይሁን። ወደ ሶስተኛውና ወደ መጨረሻው እንሄድ። ዘላለማዊ ክብር የማን ነው? የእግዚአብሔር ነው። ስለ ሲጸልዩ ጌታ ምን አለ? ክብርም ለዘላለሙ ያንተ ነው አሜን ብላችሁ ጸልዩ ነው የተባለው። ክብር ለዘላለም የማን ነው? የእግዚአብሔር ነው። የከበሩ ሁሉ ግማሾቹ ወደ ስምነት ተለውጠዋል በታሪክ መዛግብት ውስጥ አይደለም። አሁን ስለ ናብከደነጾር ለምሳሌ ሰማን አይደለም። ናብከደነጾር የሚባል ነገር ከእንግዲህ የለም። ግን አጋጣሚ ሆኖ ስለ እግዚአብሔር ስለመሰከረ ይመስለኛል እግዚአብሔር በህይወቱ ላይ የሰራውን እንዴት ትዕብቱን እንዳስተነፈሰ ስለመሰከረ ይመስለኛል። እዚህ መጽሐፍ ውስጥ እንኳን ተጽፎ ስለሱ እያነበብን ያለ ነው እንጂ ብዙ ነገስታት አሉ እንደ ናብከደነጾር ታሪካቸውም የለ። ግን ዝና የነበራቸው ከፍ ያሉ ምድርን ያንቀጠቀጡ ዛሬ ግን በታሪክ መዝገብ እንኳን የማናቃቸው ማለት ነው። ታሪካቸው እንኳን እንዳይጻፍ እግዚአብሔር ያልፈለጋቸውና ውረድ የማናቃቸው ክብር ያላቸው ሁሉ ክብራቸው ተራ ነገር ነው። ዘላለማዊ ክብር የማን ብቻ ነው? የእግዚአብሔር ብቻ ነው። ስለዚህ ክብር የእግዚአብሔር ብቻ መሆኑን ማወቅ ትልቅ ነገር ነው። ክብር ለሚገባው ክብር ስጡ። ስለ እግዚአብሔር ቃል ሰዎችን አታክብሩ እያለ አይደለም። ሰዎችንም ማክበር አለብን። ነገር ግን ቋሚ ክብር ያለው ማን? ቋሚ ክብር ያለው እግዚአብሔር ብቻ ነው። የሰዎች ክብር ምን ይሆናል? ይሻራል ማለት ነው አይደለም? ሰዎች ባለስልጣን ሆነው ሞገሳም ሆነው ደግሞ ከስልጣን ሲወርዱና በጣም ሞገሳቸው ከላያቸው ላይ ተንኖም አይተን እናቃል አንዳንዶቹ ማለት ነው። ዋናው ነገር ግን በዘላለማዊነት ክብር የሚሰጠው ለእግዚአብሔር ብቻ መሆኑ ሊገባን ይገባ። ምናልባት እግረ መንገድ እግዚአብሔር ሊያስተካክለን ፈልጎም ሊሆን ይችላል። ክብር ለሚገባው ክብርን ስጡ ስል እግዚአብሔር በክብሮች መካከል መለየት አለብን። ዘላለማዊ ክብር የእግዚአብሔር ነው። የእግዚአብሔር የሆነን ዘላለማዊ ክብር በህይወት ለሌለ ፍጥረትም እንዳንሰጥ ሊሆን ይችላል። እግዚአብሔር በዚህ በኩል እየተናገረን ያለው አይደለም። አንዳንድ እንደኛ ክርስቲያን የሆኑ ሰዎች ምን ያደርጋሉ? እግዚአብሔር በዚህ በኩል ይጠቀማል ይያለ ሰው መሆኑን ይያወቀን የሞተ መሆኑን ይያወቀን ከእንግዲህ ተመልሶ እንደማይሰማን ይያወቀን ያንን እንደምን ይጠቀማሉ? እንደመካከለኛ ይጠቀማሉ። ክርስቶስን ተተው ያው የሆነውን ክርስቶስን ተተው በእግዚአብሔርና በሰማከል አንድ መካከለኛ አለ ብሎ መጽሐፉ እቅጭነ ነገርን እንተተው አይ እንደውምኩ በስ ወደሱ ነው የሚያደርሰው ወይ የምታደርሰን ብለው ተጨማሪ ክብር ሰጡ ይኖራሉ። ኦሬዲ ምን ለሆኑ ለሞታ በህይወት ለሌሉ ሰዎች ሰው ክብር ሰጡን መለከታና ይሄ ቃል ያንንም ለነገርን ፈልጎ ይሁን ዘላለማው ክብር የእግዚአብሔር ነው ማለት ትውልዶች ሁሉ የሚያከብሩት ማለት ነው እግዚአብሔርን ነው እንጂ ሰዎችን አይደለም። ሰዎች በትውልዳቸው ሊከበሩ ይችላሉ። ከዛ በኋላ ታሪካቸው ሲዘጋ የክብር ምራፋቸው ማብረው ምን ይሆናል? ይዘጋል። በቃ ሰው ናቸው። በጊዜና በቦታ የተገደቡ ናቸው። በቃ ስለ እግዚአብሔር ነገራቸው ያበቃል። ነገር ግን ነገሩማ ያበቃ ቀደምም እንደሰማነው መንግስቱ ከትውልድ እስከ ትውልድ ነው የተባለው። እንደገና ደግሞ ታማኝነቱም ከትውልድ እስከ ትውልድ ነው የተባለው እግዚአብሔር ብቻ ነው። ስለዚህ ዘላለማው ክብር ለእግዚአብሔር ነው እንጂ ለሰው ልጆች አይደለም። የሞተንም ሰው ያመጣን እንዳለ ቁጥረን እናከብርበት ምንም ምክንያት አይኖርም። እግዚአብሔርን መስደብ ነው ብየንም ቁጥረው ነው ፐርሰናሊ ማለት ነው። ለክራሩን ይችላል ባንዳን ሰው እይታ ግን በህይወት ያለን ሰው እግዚአብሔርን ራሱ ማክበር በምን ይችላልበት ክብር ማክበር እግዚአብሔርን እንደመስደብ ነው ቁጥረው ትክክል አይደለም። ዋናው ነገር ግን ጌታ ምን አለ? ስትጸልዩ እንኳን ለዘላለም እየተከበረ ምን ወር እግዚአብሔር ብቻ መሆኑን ያሰብን መጸለይ ይችላል። ትዝላችኋል የጌታን መወለድ ብስራት የምስራቹ ሊያበስሩ የመጡ መላእክቶች ከተናገሩት መሃል ክብር ለእግዚአብሔር በአርያም ብለዋል። ክብር እግዚአብሔር በሚኖርበት በአርያም ለእግዚአብሔር አሉ። ሰላምም እርሱ ለሚወዳቸው ሰዎች በምድር ይሆናሉ። ክብር ለእግዚአብሔር ደስ የሚል ብስራት ነው አይደል? እንደዛ አይነት የምስራች እኔ ሰምቼም አላውቅም። መጽሐፍ ቅዱስስ ብቻ ነው የጻፈው። ሁለቱንም ነው ባልነት እግዚአብሔርንም ዓለም የሰውንም ዓለም ያጠቃለለ የምስራች የመጀመሪያውም የመጨረሻውም የምስራች ነው። በቤተልሔም ከተማ በሆነው ኩነት ክብር በአዳም ለማን ይሁን አሉ? ለእግዚአብሔር። እሱ ብቻም አይደለም እንደገና ደግሞ እግዚአብሔር ለሚወዳቸው ደግሞ በምድር ምን ይሁን? ሰላም ይሁን አሉ። ክብር ለእግዚአብሔር ይሁን። እንግዲህ ለዘላለም ሊከበር የሚገባው እግዚአብሔር አምላካችን ብቻ ነው። ስንደመድመው መንግስት ኃይልና ክብር ለዘላለም የማን ነው? የእግዚአብሔር ነው። ጸሎታችንን ስንዘጋው ጌታ ባስተማረን የተሟላ ጸሎት ጸልን የምንባለው እንግዲህ ጌታ እንዳስተማረን የሚጠይቁትን ሁሉ ከጠይቃችሁ በኋላ አደማደማለሁ አዘጋጋለሁ። ጸሎቱ ራሱ ሲዘጉት እነዚህን ነገሮች በማወጅ ወይም ራሳችንን በማስታወስ መሆን አለብን። ለካስ የዘላለም መንግስት የእግዚአብሔር ብቻ ነው። ስለዚህ እግዚአብሔር ሁሉንም ነገር ሂዝ ኢን ኮንትሮል ሁሉንም ነገር በሱ ቁጥጥር ውስጥ ነው። ለካስ ኃይል አቅም ለዘላለም እግዚአብሔር ብቻ ነው። ኦኬ ስለዚህ ከኔ አቅም በላይ ነው እንጂ ከእግዚአብሔር አቅም በላይ አይደለም ማለት ነው ያለን ራሳችንን መንገር አለብን። በእግዚአብሔር ፊት ይዘን የጸለይንባቸው ርዕሰ ጉዳዮች በዚህ አዋጅ ጸሎታችንን ስንዘጋው የተሻለ እኛም ወደ ቀጣዩ የህይወታችን ምዕራፍና ቀጥሎ ባሉ ቀኖቻችን እንዴት መኖር እንዳለብን በተወሰነ መልኩ እንደምረዳን እርግጠኛ ነን። ክብር ለእግዚአብሔር ይሁን። እንግዲህ እዚህ ጋር እናበቃለን። ጌታ ረድቶናል። ክብር ለእግዚአብሔር ይሁን። ጌታን ስለመከተል ነው እንግዲህ ስናወራ መተን እዚህ ጋር ያቆም ነው። ክርስቶስ ኢየሱስን የህይወታችን ጌታ አድርገን ዓለምን ክደን ሰይጣንን ክደን ስጋን ክደን እዚህ ቁጭ ብለናል። ክርስቶስን ለመከተል ከወሰንን በኋላ ማለት ነው። አሁን ክርስቶስን ለመከተል ደግሞ እግዚአብሔር ትጥቅ ሰጠን ይመስለኛል። ከየት ልጀምር ወዴት ልጀምር ማለት አንችልም። ቢያንስ በዚህ ትምህርት ውስጥ ብዙ ነገር አይተናል አይደለም? በጌታ መንገድ ላይ ወይም ጌታ በሄደበት መንገድ ላይ ለመቆየትና እስከ ፍጻሜው ድረስ ለመጓዝ ምን ምን እርምጃ ከኔ ይጠበቃል ብለውን ተመልክተናል። እንግዲህ ጌታ ጸጋውን ያብዛል። ስለዚህ በነገርኳችሁ መሰረት እዚህ ጋር ያዘጋጀሁት ግን ለስምንት ሰው ብቻ ነው። ትረጅኛለሽ አበቦ? ባልና ምስት ለሆኑት አንዳንድ ከሰጠሽ ይበቃል። ድንገት ካሉ ጎን ለጎን ቁጭ ካሉ ምንድነው አንድ ልውሰድ። ስለዚህ ምንድነው ያልኳችሁ ሁሉንም ትምህርት ሳማራይዝ ለራሳችሁ እንድታጠኑ ማ 16ንም ሰዓት ሄዳችሁ አንዱንም እንደው እግዚአብሔር ጸጋ አብዝቶላችሁ ካደረጋችሁ በጣም ደስ ይለኛል። ምንድነው ያሰብኩት ሁሉም እያንዳንዱ ትምህርት ከመጀመሪያ እስከ አሁን የተማርነው ፍሬ ነገሮችን ቁጭ ቁጭ አድርጌያለሁ። እንደገና እንድታጠኑ ግን አይደለም ሄዳችሁ እንድታዳምጡ ነው ቁጥሩንም ጽፌያለሁ ይሄ የቸርች ስብከት የሚለቀቀበት ተራ ቁጥር ስንት መፈልግ እንዳለባችሁ ለእያንዳንዱ ትምህርት ተቀምጧል ስለዚህ ምንድነው ያሰብኩት ጌታ ይርዳችሁ እስኪ አመን በሉ ጌታ ይረዳናል በሉ አንድ አንድ ነው የምትመርጡት እንደው 16ቱንም አለላችሁ አንድ ትምህርት የትምህርቱን አንዱን ክፍል ትመርጡና ምን ታደርጋላችሁ ታዳምጡታላችሁ እንደገና ከዛስ የተማራችሁትን በዚህ በተጠቀሱ ነጥቦች መሰረት ትጽፉና የዛሬ ሳምንት ስንመጣ አጭር ነገር ነው ምናደርገው የእግዚአብሔርን ቃል ምናልባት 15 ደቂቃ ነው ምንነጋገረው ነገር ግን እያንዳንዱ ሰው በጉባኤ ማከለ የመጣ አትቀርም አረ የዛሬ ሳምንት ተስፋ አላልክ ጌታ ይረዳቸዋል አትቀርም በየተስፋ አላልክ ስለዚህ ያንን አድርጋችሁ ብትመጡ ቢያንስ እያንዳንዱ ሰው ከአንዳንድ የትምህርቱ ክፍል የተማረው ምን ያደርጋል ለኛ ፕሬዘንት ያደርጋል ማለት ሐሳቤ ገብቷችኋል በደንብ አንድ ትምህርት ነው የምትመርጡት መጨረሻ ላይ በነገራችን ይሄ አሁንም እናገራ ሐሳብ የመጨረሻው ገጽ ላይ ከታች ምን ይላል ከላይ ቀረቡት የትምህርቱ ክፍሎች ከላይ ከቀረቡ ነው ማለት ነበርብኝ ቅርታ ከላይ ከቀረቡት የትምህርቱ ክፍሎች አንዱን በመመረጥ በማዳመጥና ማስተዋሻ በማዝ ለቀጣይ ሁድ የውይይት ጊዜ ይዛችሁ እንድትመጡ አደራ እንላለን ስለዚህ በጌታ ስም አላምላችሁ ግን አደራ አላችኋለሁ የዛሬ ሳምንት መቅረት አይቻልም የእግዚአብሔር ቃል በጣም ባጭሩ ነው የምንከፋፈለው ከዛ ግን ሰው የመረጠውን ፕሬዘንት ያደርግናል እዚህ ጋር አሉ ላይክ ምን ምን ነጥቦችን እንኳን መፈለግ እንዳለባችሁ ማለት የእግዚአብሔር ቃል ክፍሎች ሁሉ ተቀምጠዋል ምናልባት ቅድም ዶክመንቱን ኤዲት ሳረግ አንዳንድ ጥቅሶችን ሸራርፈው ሊሆን እንደምችል ተረጥራለሁና የተሸራረፈም ከሆነ ስታደምጡት ትክክለኛው ጥቅስ ታገኛላችሁ ግን በጣም እንዳትቸገሩ ነው ላይክ ለምሳሌ አሁን ፒኤል ክፍል 4ን መረጠች ብንል ይሄ ክፍል 4ን መረጠች ብንል ምን ይላል ክፍል 4ን እንደምሳሌ ላሳያችሁ ምን ይላል መሰላችሁ ክፍል 4 ክፍል 4 የጌታ መንገድ ባህሪያት የመንገዱ ባህሪ ባህሪ 3 ነፍስን በመተው ለዘላለም መጠበቅ ኤዲሽን ችግር አለ መጠብ ብሎ ነው የተቀረጠው ታስተካክላላችሁ እንደነገርኳችሁ ምን ይላል ቀጥሎ በቤተክርስቲያን የኢንተርኔት የትምህርቶች እና ስብከቶች ማከማቻ ማህደር በተራ ቁጥር 227 ላይ ያገኙታል ያንን ስብከት ስፔሲፊካሊ ማለት ነው ከዛስ እንግዲህ ነፍስን ስለመተው ነው አረሚያውራው ያከፍል አንድ ይላል ነፍስን በመተው ለዘላለም ህይወት መጠበቅ የሚቻለው እንዴት ነው ብሎ ይጠይቃል ከዛ የመጽሐፍ ቅዱስ ክፍል አለ ዮሐንስ ወንጌል ምዕራፍ 12 ከቁጥር 23 እስከ 28 ይላል ከዛ ወረድ ብሎ ቁጥር 2 ምን ይላል ጌታ ስለሞቱ አላማ ከተናገረበት 3 ነጥቦች ይላል ከፍል ለፍት ጥቅስ አለ ዮሐንስ ወንጌል ምዕራፍ 12 ከቁጥር 24 እስከ 26 ተመሳሳይ ጥቅስ ነው 3 ኢየሱስ ክርስቶስን መከተል የሚያስከፍለው ዋጋ ይላል ከፍል ለፍት ጥቅሶቹ አለ ትምህርቱን ስታዳምጡት ያሉ ጥቅሶች ናቸው ሌላ ነገር አይደለም ስለዚህ ሐሳቡን እንድንከልሰው ነው በጋራ ለምሳሌ እሺ እኔ ወይ ጴኒ ለምሳሌ አራተኛውን ትምህርት ኦሬዲ እንደገና አዳምጣው የተማረችውን እዚሁ ላይ ነው የምጽፈው ከጻፈች ሌላውም እንደዚህ ላይክ 6 7ን ብንሆን ባጭር ባጭር ብንናገር ትምህርቱን ከልሰነው አይደል ትልቅ ነገር ነው ብዬ ነው ማስበውና እንደዚህ ብን ከተለመደው እንድንወጣ ስለፈለኩ ነው ይቅርታ አድርጉልኝ በጣም ካስቸገርኳችሁ አይደል ከተለመደው እንድንወጣ ምክንያቱም ነግሬያቸዋለሁ ከዚህ በፊት እሺ ስለዚህ እንደሱ ይሻላል አይ ቲንክ ኃላፊነታችንም ከፍ ያደርገዋል እዚሁ በእኛ ፊት ስለምትናገሩ የወሰዳችኋትን በደፈናው ከተውኩላችሁ ላታደርጉም ስለምትችሉ ዝም ብለን ወይ በዲፎልት ዝም ብላችሁ እኔ ይሄኛውን ይዣለሁ ልበልና እኔ አከባለሁ እዚህ ይቻላል ራንደም እኮ ነው ሁሉም አብረን የተማርነው ነው ምንም አዲስ ነገር የለውም ሁሉም አብረን ነው የተማርነው ግን ቢያንስ እዚህ ያለን ሰዎች እንኳን ብንከልስ አብዛኛው እንደተከለሰ ይቆጠራል ማለት ስለዚህ ላክበው ወይስ ልተው እሺ በቃ ስለዚህ በነገራችን ላይ በሶፍት ኮፒም አለ የቸርቹን ላይ ማስቀመጥ ይችላሉ ፕሪንት ማድረግ እድሉ ያላችሁ ፕሪንት ማድረግ እንድትችሉ በቫይበራችን ላይ ማስቀመጥ ይችላል ማስተዋሻት ይችላልኛለሽ ወይ አባው እንከና አዋ ራንደምሊ ቁጥር ላስጠራ ቤት ቁጥር ጥሪ አንቺ ለምሳሌ ዝም ብለሽ ቁጥር ታይምር ላይ መጣው በቃ 3 ቁጥርን ለቤቲ ዛፋፍልኛ ተባረክ ማሳሻ አይደለም እሺ እሳይ ቁጥር ጥሪ ዝም ብለሽ ቁጥር ጥሪ ስድስት ጠርታለች ኢሳያስ ስድስት እሺ አሰገ ቁጥር 3 እስከ 16 ስለሆነ አሁን ሁለት ቁጥር ብቻ ነው የሄደው 3 እና 6 መጥራታችን ከዛው ጭ መጥራት ይችላል አ 10 እሺ አሰገ 10 ቁጥር ጠርታለች እሺ አሁን 10ን ተወስዷል ይልምሽ ቁጥር ጥራ አንድ አንድ ቁጥር ጠርቷል ይልምሽ እያስታወሳችሁ የተወሰዱ ቁጥሮችን እሺ ለምለም ኦኬ ጥሩ አጋጣሚ ሆናል ዳም እሱን ብታገኘና ለራስሽ ብትወስኪ 13 እሺ ለምለም 13 እሺ ተከለ ቁጥር ጥራ 16 የመጨረሻው የዛሬውን ማን ነው ይልማም በጣም ምርጥ ብልጣፍ ነው በጣም ቀላል አይረሳ መከራሱ ጽፈኝ ወጣ እሺ ተከለ 16 ቁጥር ነው የወሰደው እሺ እዶሽ ቁጥር ትጠራለሽ አማርኛ በደንብ ታነቢያለሽ ስለዚህ ቁጥር ጥሪሽ 7 እንትሩ ላይ ታጫውና ስብከቱ ራሱ ተራ ቁጥር ስንት ላይ እንደሚገኝ ዝም ብላችሁ ስክሮል አርጋችሁ መስማት ብቻ ነው ከዛ ደግሞ በሐሳቡ ደግሞ እዛ ጋር ተቀምጣ እሺ 7 ጠርታለች እዶሽ አይደል እሺ ፒኒ 9 ጠርታለች እስካሁን አልተጠራም አይደል እሺ እልባት 15 ሳምስ ቁጥር ታስተላልፍ ጌታ ይስባርካችሁ ቢያንስ አብረን እንከልሳለን ላልመጡ ሰዎች ማስተሻል ጽፈን Viber ላይ ከነ ሶፍት ኮፒ እናስቀምጣለን የተመረጡትን መምረጥ የማይችሉትን እናሳውቃቸዋለን ተጨማሪ ጉጉት ያለውና እኔም ተሳታፊ መሆን ፈልጋለሁ ምንሳ ጌታ ምን እንዳስተማረን በዚህ ውስጥ እንደው አብረንም እንድንገመግም ብዬ ነው እንደ ስብከት አይደለም ትምህርት ነው የተማርነውና ጌታ ይስባርካችሁ በጣም ተደስቻለሁ ሁላችሁም ተሳታፊ ለመሆን ስለፈቀዳችሁ ማለት ነው እስኪ ቆመን እንጸልይና እንጨርሳለን ጌታ ይስባርካችሁ እንቁም እስኪ ጌታ አስተምሮናል አይደል ክብር ለጌታ ይሁን ክብር ለእግዚአብሔር ይሁን እስኪ ጥቂት ደቂቃ አንድ ደቂቃ እንውሰድ በእግዚአብሔር ፊት ቆንጆ ነው ሰዓታችን እግዚአብሔር በዚህ ትምህርት ያስተማረን እንደሆነ አምናለሁ ክርስቲያኖች ነን ሁላችንም ጌታን ተቀበል ብለው ሰዎች ጌታን ምን ብዬ ልቀበል ስንላቸው ነገሩን ስለጌታ ከዛ ወሰንን ጌታን ተቀበልን መንገዱ ላይ ስኬድ አንዳንዱ ነገሮች ትዝላችሁ በመጀመሪያው ትምህርቱ ፓርት እንደተነጋገርነው አንዳንዱ የጌታ መንገድ ጠባዮች በተፈጥሯዊ ዓለም ውስጥ ከምንኖሩ ተቃራኒ መሄድን ሁሉ ይጠይቃሉ በዚህ መንገድ ላይ ስንጓዝ በዚህ ትምህርት ራሳችንን ማየት አለብን ስለ ባህሩ ስለ መንገዱ ጠባይ ምን ያክል ግንዛቤው አለኝ እንደገናም ደግሞ መንገዱ ላይ ሳይንገዳገዱና አንዳንዴም ከመንገዱ እየወጡ ላለመንከራተት ላለመቸገር እሺ ከነምጠበቁ ቢያንስ መሰረታዊ ምጫዎቹን አውቃለሁ ብላችሁ ታስባላችሁ ወይ ውስጣችንን እንደው ላንድ አፍታለ እግዚአብሔር እንድናሳየው ራሳችንን ቆም ብለን እንድናስብ ነው ጊዜ ለመቆጠብ ከነገራ እናመስግን ቅዱስና የተፈራ ሉል እግዚአብሔር አባታችንና አምላካችን ሆይ በመልካምነትህና በጥበቃ ጌታ ሆይ ከኛ ጋር ሆነ እስከዚህ ሰዓት ምህረትህን ስላበዛልን እናመሰግናለን ትምርቱን سنጀምር ጀምሮ እስከዚህ ሰዓትና ደቂቃ ጌታ ሆይ አንተ ረድተናል አገዘናል አቤቱ ጌታ ሆይ ስለተደረገልን ችሮታ ስለተደረገልን ቸርነትህና ምህረትህን እናመሰግናለን ጌታ አሁንም ጸጋህ ይብዛልን በቀሪው የህይወት ዘመናችን ጌታችን መድኃኒታችን ኢየሱስ ክርስቶስን سنከተል ሳንዝል ሳንደክም ከመስመር ሳንወጣ ጌታ ሆይ በመንፈስህና መንፈስህ በሚሰጠን ጸጋ ድጋፍ እስከመጨረሻው መጓዝ እንሻለንና ጸጋህ በሕይወታችን ላይ ይብዛ ጌታ ሆይ እርዳን አግዘን አቅምና ጉልበት ሆነን ስለሚቀረው ስለሚጠናቀቀው ስለሚያልቀው የበለጠ በማሰብ ጊዜ ሳናጠፋ ሁሉ ጊዜ ያንተን ነገር ስናስብ ሰፋ አድርገን እንድናስብ ጸጋና ማስተዋልን አብዛልን ጌታ ሆይ ዛሬም አስተምረህናል ስለሰጠህን ቃልህ እናመሰግናለን አሁንም በዚህ ስፍራ እናሳልፈውን በጋራ እናሳልፈውን ጊዜ ሁሉ አንተ ባርክልን ክብር በሰማይ በምድር ላንተ ብቻ ይሁን በዚህ ስፍራ ያሉ ወንድሞችና እህቶችን በዚሁ መንፈስ የተባረኩ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን አሜን የባርኮትን ቃል እኔ ልስጣችሁ መሰለኝ ከእግዚአብሔር ቃል አነባለሁ ያነ እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፍቱን ያብራላችሁ ይራራላችሁ። እግዚአብሔር ፍቱን ወደናንተ ይመልስ ሰላሙንም ይስጣችሁ። በስመ አብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አሜን። ጌታ ይባርካችሁ ጨርሰናል።